ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ አውቶቡሱ እንደ ታክሲው ሙሉ ነው። መስታወት አራጋው ነኝ። ሰላም እንደምናመሻችሁ። የዛሬው ዝግጅታችንን እኔ ነኝ ማስተዋውቃችሁ። ለዶክትሬት ማጠናቀቂያ ጥናታቸው ወደ ምዕራብ ጎጃም ዞን ተጉዘው የነበሩ ሁለት ወጣቶችን በግለሰቦች በደረሰባቸው ጥቃት መገደላቸውን ዞኑ አስታወቀ።
በጥቂት ስሜታዊ በሆኑ ወጣቶች ምክንያት ሰባ ዩኒቨርሲቲ የመጡ ሶስተኛ ዲግሪያቸውን ለጥናት ለማድረግ ትምህርት ቤት ውስጥ ናሙና ይወስዱ የነበሩ ሰዎች ላይ ያው ስምንት ጉዳት ደርሷል። ሁለት የመሞትና አንድ የከባድ መቁሰል አደጋና ሌሎች ላይ አንድ መኪና የመቃጠል ያው አደጋ የመድረስ ደርሷል።
የምዕራብ ጎጃም ዞን የመንግስት ኮሚኒኬሽንስ መምሪያ ኃላፊ አቶ አንማው ዳኛቸው ናቸው። ዝርዝሩን ይዘናል። በመቀሌ ከተማ ላለፉት ሶስት ቀናት ሲካሄድ የቆየው አገራዊ የጤና ዘርፍ ግምገማ ጉባኤ በዛሬው ዕለት ተጠናቋል።
በ2010 የተከናወኑ ዋና ዋና ተግባራትን እና የነበሩብንን ክፍተቶች ለመገምገም እና ማስተካከያ እርምጃዎችን ለመውሰድ፣ በ2011 ደግሞ የተያዙትን ግቦች ዋና ዋና ስራዎችን በጋራ ለማየትና የጋራ ስምምነት ላይ ለመድረስ ነው በዋናነት አላማ።
በሌላ ዘገባ የሸገር 102.1 የለዛ የሬዲዮ ፕሮግራም አመታዊ ሽልማት ከሁለት ቀናት በፊት ለስምንተኛ ጊዜ ተካሂዶ ነበር። ሽልማቱን በተመለከተ ዘገባም ይኖረናል።
ነጠላ ዜማ አሸናፊ አድርጎ ሮክናል።
በደር ጊዜ እኮ በሬዲዮ እኮ የፍቅ ዘፈን እንዳይሰማ የተከለከለበት ነበር። የተወገዝን ምናምን ያለ አድናቆት ያለ ምስጋና ነው ያን ያህል ዘመን ይሰራ ነው
እና ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሼ መጥቻለሁ። ዩናይትድ ስቴትስ ውስጥ 11ኛ ቦምብ የያዘ እንደሆነ የሚጠረጠር የፖስታ ጥቅል መገኘቱን የፌዴራሉ ምርመራ ቢሮ አስታወቀ። ይሄኛው በዲሞክራቱ ሴናተር ኮሪ ቡከር አድራሻ የተላከ ነው። ኤፍቢአይ እንዳለው ለቀድሞ ፕሬዚዳንት ባራክ ኦባማና ለሌሎችም ታዋቂ ዲሞክራቶችና የፕሬዚዳንት ዶናልድ ትራምፕ ነቃፊዎች የተላኩትን ቦምቦች የያዙት ጥቅሎች ጋር ተመሳሳይ ነው። ይሄኛው የተገኘው ፍሎሪዳ ውስጥ መሆኑ ነው ህግ አስከባሪ ባሪዎች የገለጹት። የዩናይትድ ስቴትስ 11ኛ ቦምብ የያዘ እንደሆነ የሚጠረጠር የፖስታ ጥቅል መገኘቱን የፌዴራሉ ምርመራ ቢሮ አስታውቋል። ይሄኛው በዲሞክራቱ ሴኔተር ኮሪ ቡከር አድራሻ የተላከ መሆኑን ነው። ይህን ዜና ዝርዝር ያለ ዘገባ በምሽቱ ፕሮግራማችን ይዘን እንመለሳለን። በሌላ ዜና ሳውዲ አረቢያ የጋዜጠኛ ጀማል ሀሹጊ አስክሬን የት እንዳደረሰች እንድትናገር ቆንስላዋ ውስጥ ከተገደለ በኋላ አስክሬኑን በማስወገድ ረገድ የረዷትን የሀገር ውስጥ ተባባሪዎች ያሏቸውን እንድታስታውቅ የቱርክ ፕሬዚዳንት ሬቼፕ ታይፕ ኤዋርዶን ጠየቁ። ኤዋርዶን በሀገሪቱ ፓርላማ የኤኬ ፓርቲያቸው ተወካዮች ጉባኤ ላይ ባሰሙት ንግግር ስለ ጋዜጠኛው አገዳደል ዝርዝር ውስጥ ሳይገቡ ተጨማሪ ማስረጃ በእጃችን አለ ብለዋል። የሳውዲ አረቢያ ጠቅላይ አቃቤ ሕግ ከምርመራው በተያያዘ ከአንካራ ባለስልጣናት ጋር ለመነጋገር የፊታችን እሁድ ይገባሉ ብለዋል ፕሬዚዳንቱ። ሳውዲ አረቢያ ትላንት ባወጣችው መግለጫ ከቱርክ በተገኙ ማስረጃዎች መሰረት ጋዜጠኛ ሀሾጊ የተገደለው አስቀድሞ በተቀነባበረ መንገዱ መሆኑን አምናለች። አሁን የቀረው ማን ነው አስቀድሞ ግድያውን ያቀነባበረው የሚለው ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕን ጨምሮ ዓለም አቀፍ ተቺዎች የመጨረሻው ኃላፊነት የሚያርፈው አልጋ ወራሹ መሐመድ ቢን ሳልማን ላይ እንደሚሆንም እየተናገሩ ነው። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋው ነኝ። አብረን ከአድማስ እንሻገር እላችኋለሁ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በመቀሌ ከተማ ላለፉት 3 ቀናት ሲካሄድ የቆየው ሀገራዊ የጤና ዘርፍ ግምገማ ጉባኤ በዛሬው ዕለት ተጠናቋል። ባልደረባችን አለም ፍስሐ ዝርዝሩ ልኮልናል።
ለ3 ቀናት ሲካሄድ የቆየ 20ኛው አግራቀፍ የጤና ዘርፍ አመታዊ ግምገማ ዛሬ አርብ ጥቅምት 16 2011 ዓ.ም ምረት ተጠናቀቀ። በመቀሌ ከተማ በሐውልት ሰማታት አዳራሽ ከጥቅምት 14 እስከ 16 2011 ዓ.ም የተካሄደው አመታዊ ጉባኤ ሲጠናቀቅ የትግራይ ጤና ቢሮ ኃላፊ ዶክተር ሀጎስ ጎደፋይ አሁን የምንወዳደርበት ጊዜ ሳይሆን የምንተባበርበት ጊዜ ነው ሲሉ ገልጸዋል። ይህ ሁሉን አቀፍ የጤና ሽፋን ተደራሽነት ለማረጋገጥ ጠንካራ የጤና ስርዓት መገንባት በሚል መሪ ቃል የተካሄደው 20ኛው ሀገር አቀፍ የጤና ዘርፍ አመታዊ ግምገማ ከሁሉም ክልሎች የተውጣጡ ባለሙያዎች፣ ባለድርሻ አካላት፣ የልማት አጋሮች፣ ከላይ እስከታች የሚመለከታቸው አካላት በሙሉ ያሳተፈ ጉባኤ የጤና ጥበቃ ሚኒስቴር የኮሚኒኬሽን ዳይሬክተር ዶክተር ተገኔ ረጌሳ አላማው እንዲህ ይገልጹታል።
በዚህ አላማ እንግዲህ በ2010 የተከናወኑ ዋና ዋና ተግባራትን እና የነበሩብንን ክፍተቶች ለመገምገም እና ማስተካከያ እርምጃዎችን ለመውሰድ፣ በ2011 ደግሞ የተያዙትን ግቦች ዋና ዋና ስራዎችን በጋራ ለማየት እና የጋራ ስምምነት ላይ ለመድረስ ነው በዋናነት አላማው።
ዶክተር ተገኔ ይህን ለ3 ቀናት የተካሄደው አመታዊ የጤና ጉባኤ በሴክተሩ የተገኙት መልካም ነገሮች እንዲህ ያብራራሉ።
እንግዲህ እንደ ጤና ጥበቃ ሚኒስቴር በሁሉም ክልሎች እንደሚታወቀው የጤና ኤክስቴንሽን ፕሮግራም መተግበር ከጀመረበት ወዲህ በተለይ በሽታ መከላከል ላይ መሰረት ያደረገ ፖሊሲ ከተቀረጸ ወዲህ ብዙ ለውጦች ተገኝተዋል። ለምሳሌ ከተደራሽነት አንጻር ስናይ የዩኒቨርሳል ሄልዝ ካቨሬጅን ለማሳካት ኢትዮጵያ ከተሳካላቸው ሀገሮች መካከል አንደኛዋ ናት። ከካቨሬጅ አንጻር ከተደራሽነት አንጻር ብዙ ርቀት ተክተዋል። ይሄ በተለያየ መልኩ ይገለጻል። የፕራይመሪ ሄልዝ ኬር ወይንም ደግሞ የመጀመሪያ ደረጃ የጤና አገልግሎት ሽፋንን ከማስፋፋት አንጻር እና ህብረተሰቡን ከማዳረስ አንጻር ብዙ ስራዎች ተሰርተዋል። እንዲሁም ደግሞ የጤና ተቋማትን ከማስፋፋት አንጻር ጤና ኬላዎችን በሁሉም ቀበሌዎች፣ ጤና ጣቢያዎችንም እንዲሁ እስከታች እስከ ቀበሌ ድረስ እንዲወርድ ለ25000 ሰው በሚል ስሌት የጤና ጣቢያዎችንም ለማዳረስ ብዙ ጥረቶች ተደርጓል። ብዙ ስራዎች፣ አመርቂ ስራዎች ተሰርተዋል። አቅም በፈቀደ መድ ደግሞ ከመጀመሪያ ሆስፒታል ጀምሮ እስከ ስፔሻላይዝድ ሆስፒታል ድረስ በቁጥርም እንዲጨምር ተደርጓል።
ዶክተሩ በጉባኤው መስራት እንዳለብን አይተናል ለምሳሌ ሲሉ እንዲህ ገልጡታል።
ብዙ ደግሞ የሚቀሩ ስራዎችም አሉ። ምሳሌ ከፍትሃዊነትና ከኳሊቲ ከመጥራት አንጻር ብዙ መስራት እንደሚገባን ተስማምተን እዛ ላይ ትኩረት ሰጥተን እየሰራ ነው።
በቆይታቸው የክልል ቢሮ ኃላፊዎች የጋራ ስምምነት እንደተፈራረሙ ይታወቃል። በሰነዱ ውስጥ ከሚገኘው ቁም ነገር ዶክተር ተገኔ እንዲህ አቅርበዋል።
የጋራ ስምምነቱ ዋና ዋና መርሆች በጤናው ዘርፍ የትራንስፎርሜሽን እቅድ ከተያዙ ግቦች አኳያ የትኩረት አቅጣጫዎችን በማስቀመጥ ረገድ ከፌዴራል እስከ ወረዳና ማህበረሰብ ድረስ ባሉ አካላትና ጤና ተቋማት ዘንድ የየአካባቢውን ተጨባጭ ሁኔታ ያገናዘበ መናበብ እንዲዳብር፣ በዘርፉ የተለዩትን 4ቱን የትራንስፎርሜሽን አጀንዳዎችና 15ቱን ስትራቴጂክ ግቦች ለማሳካት ሁሉም አካላት በጥምረት እንዲሰሩ፣ በአጠቃላይ በጤናው ዘርፍ የትራንስፎርሜሽን እቅድ አፈጻጸም ሂደት ተለይተው የታወቁ ማነቆዎችን በማስወገድ የተሻለ አፈጻጸም ተግባራዊ ማድረግ፣ የመልካም አስተዳደር ፓኬጆችን በመተግበር የክራይ ሰብሳቢነትን ምንጮች የማድረቅና የመታገል ስራ ተጠናክሮ እንዲቀጥል ማድረግ ናቸው።
ይህንና ሌሎችን የያዘ ሰነድ በሁሉም የክልል ጤና ቢሮ ኃላፊዎች ተፈርመዋል።
በዚህ ዓላማ እንግዲህ በዋናነት የተገኙ ዋና ዋና የተከናወኑ ዋና ዋና በ2010 የተከናወኑ ዋና ዋና ተግባራትን እና የነበሩብንን ክፍተቶች ለመገምገም እና ማስተካከያ እርምጃዎችን ለመውሰድ፣ በ2011 ደግሞ የተያዙትን ግቦች ዋና ዋና ስራዎችን በጋራ ለማየት እና የጋራ ስምምነት ላይ ለመድረስ ነው በዋናነት ዓላማው። ያ ስምምነት ላይ መድረስ ማለት የተስማሙበትን የጤና ስራዎች በጋራ ክልሎችም የፌዴራል ጤና ጥበቃ ሚኒስቴርም በጋራ በመተጋገዝ ስራ ላይ ለማዋልና ህብረተሰቡን ተጠቃሚ ለማድረግ ቃል የሚገቡበት ጭምር ስለሆነ ተሳታፊውም ደግሞ ከዚህ ከጤናው ጉባኤ ያገኘውን የምርት ተሞክሮዎች ለምሳሌ በትግራይ ክልል በተለያዩ በተመረጡ ቦታዎች ጉብኝት ተደርጎ ነበር። ከዛ ጉብኝት ላይ ጥሩ ስራዎች ምርት ተሞክሮዎች የተሰሩበት ተጎብኝቷል። እዛ አካባቢ የታዩትን ቀምሮ በየቦታቸው ወደ የክልላቸው ሲመለሱ ያንን የማስፋፋት ህብረተሰቡን የማስተማር የማሳተፍ ስራዎችን ይሰራሉ። እንግዲህ ከዚህ አንጻር ተሳታፊውም ከሐላፊዎችና ከሌሎች ባለድርሻ አካላት እንዲሁም ከአጋሮቻችን ብዙ እንጠብቃለን ብዬ ያምናለሁ።
በመጨረሻ የትግራይ ክልል ጤና ቢሮ ሐላፊ ዶክተር ሐጎስ ጉደፋይ፣ ከዚህ ጉባኤ ብዙ ግብአት አግኝተናል። በነበረው ቆይታችን ብዙ አስተማሪ ነገሮች አይተናል፣ ሰምተናል። በቡድን የተካሄደ ውይይትም በጣም ጥሩ ነበር ካሉ በኋላ መልእክት አስተላልፈዋል።
እኔ አንድ ነገር ማለት የምፈልገው ምንድን ነው፣ እንደዚህ አብረን ብዙ ነገር መስራት እንችላለን። አሁን ከውድድር ወጥተን ወደ ትብብር መግባት አለብን። ከተባበርን ብዙ ነገሮችን ማስተካከል እንችላለን። እያስተካከልን መጥተናል፣ አሁንም እንችላለን። ሀገራችን አሁንም ወደፊት ማስቀጠል የምንችለው እኛ ራሳችን ነን። ስለዚህ በሚቀጥለው እኔ 2-3 ዓመት ተነስቷል፣ 2 ዓመት ነው የቀረን። የሁለተኛ ዓመቱም ኦልሬዲ ኳርተር ሪቪው አክሱም ከተማ አድርገናል። ሁላ እዚህ ያለነው አመራሮች በደንብ አድርገን ከሰራን፣ ቀንና ሌሊት ከተጋን ብዙ ነገር ማድረግ እንችላለን። ስለዚህ ይሄ ሴክተር ሄልት ሴክተር ወደቀም ተነሳም እዚህ ያለው አመራር ነው ዋናው ተጠያቂ የሚሆነው ማለት ነው። ስለዚህ ይሄ አዳራሽ የምታዩት አዳራሽ የሰማዕታት ሐውልት አዳራሽ ነው። ብዙ ወጣቶች ብዙ የዩኒቨርሲቲ ተማሪዎች የተማሩ የተሰዉበት አዳራሽ ነው። ስለዚህ እዚህ ቃል ገብተን መውጣት ያለብን ሁላችንም ከቆረጥን እቺ ሀገር አይደለም ለሀገራችን ለሌላም እንተርፋለን። ስለዚህ በዚህ አጋጣሚ ቃል እንድትገቡ ነው የምፈልገው። ስለዚህ የሶስት ዓመትም አለ ትንሽ በሄልት ሴክተሩ መቀዛቀዞች ነበሩ። አሁን ግን ቆርጠን ገብተን ዶክተር አሚርን በደንብ አድርገህ ምራን፣ እዛ ያላችሁ ፌዴራልን በደንብ አድርጋችሁ ምሩን፣ እኛም ህዝባችንን እናገለግላለን፣ ቆርጠን እቺ ሀገር ከፍ እናደርጋታለን። እዚህ ስለመጣችሁ በጣም ደስ ብሎናል። ሁሌም ብትመጡም እንፈልጋለን፣ እንወዳችኋለን። አመሰግናለሁ።
ሀያ አንደኛው አገር አቀፍ የጤና ዘርፍ ግምገማ በድሬዳዋ ከተማ እንደሚካሄድ ታውቋል። ዶክተር ተገንና ዶክተር ሀገስን ለሰጠኝ ማብራሪያ እጅግ በጣም አመሰግናለሁ። ዓለም ፍስሐ ከመቀለ።
ዓለም ፍስሐን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። የሸገር 102.1 የለዛ የሬዲዮ ፕሮግራም ዓመታዊ ሽልማት ከሁለት ቀናት በፊት ተካሂዶ ነበር። ይህም 8ኛ ጊዜ መሆኑ ነው። ዘንድሮ በ9 የሽልማት ዘርፍ በህዝብ ድምፅና በዳኞች ለታጩ የጥበብ ሰዎች ሽልማትን አበርክቷል። እንግዲህ ወደ ዝግጅቱ እናልፋለን። ጥቂት ተሸላሚዎችና አዘጋጁን አነጋግሬ ነበር።
የዓመቱ ምርጥ ነጠላ ዜማ አሸናፊ አድርጎ ሮክናል
102.1 ለዛ በሚል ስም የሚታወቀው የሬዲዮ ፕሮግራም አማካኝነት የተዘጋጀው ዓመታዊ ሽልማት አንጋፋ የሙዚቃ ባለሙያዎችና ድምፃውያንን ጨምሮ ደራሲዎች፣ የፊልም ባለሙያዎችና ተዋንያን ታድመው ነበር። ለዛ ሽልማት በጥበብ ዙሪያ በተለይም በሙዚቃና ፊልም ዘርፍ ላይ በህዝብ ምርጫ በየዓመቱ ሽልማትን ሲያዘጋጅ 8 ዓመታትን አስቆጥሯል። የሽልማቱ ዋና አዘጋጅና አስተባባሪ ብርሃኑ ድጋፌ ስለ ዘንድሮው ሽልማት ሂደት ባጭሩ ገልጾልናል።
ካለፉት 8 ዓመታቶች ምን ይለዩታል የሚለውን ጉዳይም ካነሳን ዘንድሮ ብዙ ህዝብ ተሳትፎበታል። ይሄ የማይሆንበት ምክንያት የሶሻል ሚዲያው በደንብ በመጠቀማችን ነው። የሚገርመው ከመላው ዓለም የሚገኙ ኢትዮጵያውያንም ድምጾቻቸውን ሰጥተዋል። እርግጥ ከአዲስ አበባ፣ ከኢትዮጵያ በአጠቃላይ የተሰበሰበው ድምጽ ይበልጣል።
ተመራጮቹ ወይም ደግሞ ከተሸላሚዎቹ በበለጠ የሸላሚዎቹ ታሪክ በሰፊው ሲነገር ነበር ያመሸው እና ይህንን የፈለጋችሁበት ምክንያት ምንድን ነው?
ምን በጣም ጥሩ። እነዚህ ሰዎች ይሄ ውድድር ከመጀመሩ በፊት ብዙ የሰሩ ናቸው። አሸናፊ ቢሆኑ፣ ተወዳዳሪ ቢሆኑ፣ ተሸላሚ ቢሆኑ ይወራላቸው ነበር። የዚህ ዘመን ትውልድ ደግሞ በይበልጥ እንዲያውቃቸው የምንፈልግበት አጋጣሚ ነው ይሄ። ለዚህም ነው መርጠን እነዚህም ትልልቅ ሰዎች ሸላሚ ያደረግናቸው እና ታሪካቸው በይበልጥ መነገር እንደውም ከተሸላሹ ለምሳሌ የዓመቱ ምርጥ አዲስ ድምፃዊ በሚለው ምድብ ሮፍናን የተሸለመው። ሮፍናን አንድ አልበም ሰርቶ በመጀመሪያው አልበም ነው የዓመቱ ምርጥ አዲስ ድምፃዊ የተባለው። እነዚህ ሰዎች ምናልባት እኮ ፍሬምንም ብታዩ ከአስራ ሁለት በላይ አልበም ሰርተዋል። ሌሎቹም እንደዚህ በጣም ትልልቅ ያሻበራ ሞላ ማየት ይቻላል። የህይወት ጉዟቸው በጣም ጥልቅ ነው። እሱንም ከተሸላሚዎቹ በላይ የሰሩት ስራ እውቅና እንዲያገኝ ስለምንፈልግ
ያው በየአመቱ እንደምናደርገው በ2010 ዓ.ም በሞት ያጣናቸውን የኪነ ጥበብ ባለሙያዎች የምናስታውስበት ሰዓት ነው። ይህ ሰዓት ነፍሳቸውን ይማርልን ለማለት እንወዳለን።
እያንዳንዱን የሚነካካ ሽልማት አላዘጋጃችሁም እና ምክንያታችሁ ምንድን ነበር?
አንደኛ አሁን ገና 8ኛችን ነው። አነስ አድርገን እየጀመርን ከፍ እያልን እንሄዳለን። በየአመቱ ካታጎሪ እየጨመርን ነው የምንሄደው። አሁን ያለፈው አመት ነው ተከታታይ የቴሌቪዥን ፊልም የመጣው። ሁለተኛ ለምሳሌ ይህንን ነገር አሁን ያነሳሻቸው ቤስት ሲኒማቶግራፈር፣ ቤስት ፒክቸር፣ ምርጥ ሲኒማቶግራፈር የሚለው ይህን እነዚህን ዘርፎች አካተትን የህዝብ ድምፅ አይሆንም።
የህዝብ ድምፅ ስንት ነበር ያልከኝ? የህዝብ ድምፅ ምን ያህል ነበር ነው ያልከኝ?
ፊልሞቹ ላይ 40%፣ 60% ግን ለዳኞች ነው የሰጠ።
ዳኞቹ እነማን ናቸው? በምን መስፈርት ነው ዳኞቹ ራሳቸው የተመረጡት?
በምን መስፈርት? ሲኒማቶግራፈሮች አሉ፣ ዳይሬክተሮች አሉ፣ ጸሐፊዎች አሉ። ራሱ የዳኞቹን በሁለት ነው የከፈልነው። እነዚህ ከዳኞቹ 60% ውስጥ እነዚህ 40%ን ይወስዳሉ። 20%ን ደግሞ የሚወስዱት ከተማችን ላይ የተለያዩ ሲኒማ ቤቶች አሉ። እነዛ ውስጥ የተመረጡ 6 ሲኒማ ቤቶች 20% ሰጥተናል።
ከ37 ዓመት በላይ ለበርካታ የሙዚቃ አድማጮች ጆሮ ቅርብ የሆኑ ከ1200 በላይ የሙዚቃ ግጥሞችን ደርሷል የዘንድሮው የለዛ የህይወት ዘመን ተሸላሚ ይልማ ገብረአብ።
እንኳን ለዚህ ቀን አበቃ ይልምዬ።
ወዳለ ሽልማት ስቴጅ ላይ ወጥቼ የተሸለምኩት ነገር ይሄ ነው። እኔ እስካሁን የማውቀው እና የህይወት ዘመን ሽልማት ነው የሚሰጡኝ። ወይም እኔ እንትኑ እንቅስቃሴው መፈጠሩ አቅማቸው ምንም እንኳን አነስተኛም ቢሆን ገንዘብም ባይኖረው በቃ ባለሙያዎችን እናክብር ብለው መዘጋጀት መነሳታል። ማንኛውም አድማጭ የሚያስታውሳቸው በትንሹ 600 የሚሆኑ አሉ። ነገር ግን ስራቸው ከ200 አያንስም እና ያን ጊዜ በየአመቱ ስለሚመጣ ለእያንዳንዱ ወሳኝ ብዙ ነገር ብዙ ስራ የመስራት እድል አግኝተናል። በፍሬም ታምሩ ብቻ ነው 71 ግጥም ነው ሰው የጻፍኩበት። አረጋኝ ከ80 አያንሱ እንዳረጋኝ የጻፍኳቸው። ቴዲ ታደሰ እንደዚህ ከ30 አያንሱ። አስቴር አወቀ እንደዚህ ብዙ ናቸው። እነ መሐሙድ ምናምን
አሁን ዘፈኖች ላይ የምትሰማቸው ገበያው ላይ ያሉትን ልበልህ፣ እነሱ ግጥሞች ላይ ያለ አስተያየት ምንድን ነው? በጥሩም ጎኑ በደካማም ጎኑ
አሁን የሚሰማቸው ምንም ያስደሱ የማፍርባቸው ሁሉ አሉ። ልጆቹ አሁን የሩጫ ዘመን ሆነ እና ቁጭ ብለው ረጋ ብለው ማሰብ የቻሉበት ጊዜ አይደለም እና ትንሽ አንዳንድ ኮርሶች ቢሰጧቸው እውነትን ነው። እኛ እኮ በደርግ ጊዜ እኮ በሬዲዮ እኮ የፍቅ ዘፈን እንዳይሰማ የተከለከለበት ጊዜ ነበር። የተወገዝን ምናምን ያለ አድናቆት ያለ ምስጋና ነው ያን ያህል ዘመን የሰራ ነው እና አሁን በጣም የተበራጡ ነው ልጆቹ፣ የተመሰገኑ የተደነቁ ነው። በፈለጉት ሚዲያ የፈለጉትን ዘፈን ስልክ ደውሎ ልቀቅልኝ የሚለው ናቸው ራሳቸውን ዘፈን እና ግን እንትኑ ላይ አላተኮሩም። ይህ ፍሬ ነገሩ ላይ አላተኮሩም እና ፍሬ ነገር ደግሞ የግድ ያስፈልጋል ለህዝብ ነው የምሰጭው እና ስለዚህ እዛ ላይ ቅር ይለኛል። አሁን መቆቆሞ ማሰብ ያስፈልጋል። ግን እኔ ማልመራው ጉዳይ ነው። ያው ያለኝ ስሜት ለመግለጽ የምችለው
የአመቱ ምርጥ የቴሌቪዥን ተከታታይ ፊልም ምን ልታዘዝ?
ከተጀመረ 6 ወራትን ያስቆጠረው ምን ልታዘዝ በተከታታይ የቴሌቪዥን ድራማ ዘርፍ ተሸላሚ ነበር። ደራሲው በኃይሉ ዋሴ በቅጽል ስሙ ዋጄ ተመሳሳይ እውቅና ለሙያተኛው መሰጠቱ የበለጠ እንዲሰራ ያበረታዋል ይላል።
ኃላፊነት ይጨምራል። ሰው እያየ የተከታተለ የወደዶ እንደሆነ ማሰብ ማለት ነው። ሌላ በደንብ በጥንቃቄ ደሳይና ከዚህ የበለጠ በደንብ ፎከስ እንዳደረገ እንደዛ ነው እኔ አሁን እየተሰማኝ ያለው እና ጥሩ ነው። ግን ኃላፊነቱን ነው ሙሮ የተሰማኝ። ከሽልማት የበለጠ ኃላፊነት ነው የተሰማኝ እና ደስ ብሎኛል። ኃላፊነቱን ደግሞ ያው እንግዲህ እግዚአብሔር ጋር እወጣለሁ ብዬ አስባለሁ።
ስለዚህ ጋር
እወጣለሁ ብዬ አስባለሁ።
እንደዚህ አይነት ሽልማቶች መኖራቸው ጥቅሙ ምንድን ነው ትላለህ?
ትልቁ ጥቅም ያሰባስባል፣ ያገናኛል። ስለዚህ ጥቅሙ ምንድን ነው? የሚያበረታታ የሚመራ በኋላ ቀስ ብሎ ፋይናንሽል ኤድ የሚያደርግ ምናምን ኢንስቲቱሽን ወደ መሆን ማደግ ይችላል። ለዛ አሁን ለምሳሌ ማለት ነው እንደዛ ወደዛ ደረጃ ድረስ መድረስ የሚችል ሽልማት ስለሆነ ያስፈልጋል እና ከማበረታታቱ በተጨማሪ ረዳት ይሆናል አርቱ ብዬ አስባለሁ።
ምንድን ነው ከባዱ ነገር? ምን ልታዘዝ ላይ
ይሄ እንደዚህ አይነት ስራዎች ወቅታዊ መሆን አለባቸው። የአገሪቱ ውስጥ የሚካሄዱ ሁኔታዎችን መከታተል ያስፈልጋል። ከዛ ደግሞ ስራው ሁሉ የሚሰራ ነው። አንድ የተርጠሽ ቁጭ የምትይው ስራ አይደለም። በባካፕ ምናምን የምትሰሪ ስራ አይደለም። ምክንያቱም ያረጃሉ። ሶስት ሳምንት ሁለት ሳምንት የተቀመጠ አንዳንድ ሀሳቦች ያረጃሉ። ኮዝ በጣም ወቅታዊ አሁን አይተሽ ከሆነ የኛ ከጊዜው ጋር የሆኑ ጉዳዮች አሉት እና እነሱን ሀሳቦች ሚስ ይደረጋሉ እና ያ ከባድ ያደርገዋል። ከዛ ደግሞ ፖለቲካል ሀሳብ አለው እና ፖለቲካል ሀሳቡ ጥቁርና ነጭ ብቻ በሆነበት ሀገር ላይ ግራጭ ሀሳብ ማስተናገድ ከባድ ነው። ግራጭ ሀሳብ ስለሌለ ወይ ጥቁር ነሽ ወይ ነጭ ነሽ ትባያለሽ። ያ ፓርት ከባድ ነው፣ ግን ያንን እናውቀዋለን እኛ ኦልሬዲ ስንሰራው እንደዛ አይነት ነገር ሊገጥመን እንደሚችል ስለምናውቅ ወደ ፈቅደን የገባ ነው እዛ ውስጥ።
102.1 ለዛ የሬዲዮ ፕሮግራም አማካኝነት የተዘጋጀው የለዛ ሽልማት አቅሙን በማሳደግ በሚቀጥሉት ቀጣይ ዓመታት የሽልማት ዘርፉን በማስፋት እውቅና መስጠቱን እንደሚቀጥል የሽልማቱ ዋና አዘጋጅና አስተባባሪ ብርሃኑ ድጋፌ በመጨረሻ አስታውቋል። ወደሚቀጥለውና ወደ መጨረሻው ዘገባችን ነው የምናልፈው። ከአዲስ አበባ ዩኒቨርሲቲ ለዶክትሬት ማጠናቀቂያ ጥናታቸው ወደ ምዕራብ ጎጃም ዞን ጎንጅ ቆለላ ወረዳ ወደ አዲስ ዓለም ከተማ ተጉዘው የነበሩ ግለሰቦች ላይ በተፈጸመ ጥቃት ሁለቱ ሲገደሉ አንዱ መቁሰሉን የዞኑ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ለአሜሪካ ድምጽ ተናገሩ። ተማሪዎቹ በከተማው ባለው አንድ ትምህርት ቤት ውስጥ ለምርምር የሚሆን የሽንትና የአይነ ምድር ናሙና እየሰበሰቡ ባሉበት ወቅት ሶስት ተማሪዎች ሞቱ የሚል ወሬ በመስራጨቱ ተቆጥተው በመጡ የአካባቢው ሰዎች በደረሰባቸው ከፍተኛ ጥቃት ህይወታቸው ማለፉን የምዕራብ ጎጃም ዞን የመንግስት ኮሚኒኬሽንስ መምሪያ ኃላፊ አቶ አንማው ዳኛቸው ለአሜሪካ ድምጽ ተናግረዋል። ጽዮን ግርማ ዝርዝር አላት።
በጥቂት ስሜታዊ በሆኑ ወጣቶች ምክንያት ሰባ ዩኒቨርሲቲ የመጡ ሶስተኛ ዲግሪያቸውን ለጥናት ለማድረግ ትምህርት ቤት ውስጥ ናሙና ይወስዱ የነበሩ ሰዎች ላይ ያው ጉዳት ደርሷል። ሁለት የመሞትና አንድ የከባድ መቁሰል አደጋና ሌሎች ላይ አንድ መኪና የመቃጠል አደጋ የመረስ ደርሷል። ስለዚህ መረጃው ትክክል ነው።
የት ትምህርት ቤት ነው? ቦታ ውስጥ ምን ይባላል?
ቦታው ጎንጅ ቆለላ ወረዳ ውስጥ ሆኖ ከተማ አዲስ ዓለም ትባላለች እና እዛ ትምህርት ቤት ውስጥ ሶስተኛ ዲግሪያቸውን ለመስራት አይነ ምድር ምርመራ የሚያደርጉና አይን አካባቢ እያዩ ሲመረምሩ የነበሩ ሰዎችን አንድ ላብራቶሪ ቴክኒሻን እና ሁለቱ ላብራቶሪ ቴክኒሻኑ ከዛው ጤና ሰርቪስ ላይ የሚሰራ ግን እነሱ ሊያግዝ አብሮ የገባ ነው። ይህንን ድርጊት በሚሰሩበት ወቅት የተወሰኑ ወጣቶች ከዚህ በፊት በማህበራዊ ሚዲያ ይተላለፍ የነበረውን በመያዝ ልጆቻቸውን እየገደሉ ነው ብለው በማሰራጨታቸው ህዝብ ውስጥ ያልሆነ ዥንብል ተፈጥሮ ወቅት ደግሞ ቀኑ ማክሰኞ የገበያ ቀን ነበርና በዛ ምክንያት ማዳን አልተቻለም። ስለዚህ ሁለቱ ወገኖች ላይ የህይወት መጥፋት አደጋ ደርሷል።
ማን ማን ይባላሉ? ህይወታቸው ያለፈው
አንደኛው ወሰን ታፈረ ይባላል። ወሰን ታፈረ ከአዲስ አበባ ዩኒቨርሲቲ ይምጣ እንጂ የዛው አካባቢ አዴቱ የምትባል ከተማለች የዛው አካባቢ ተወላጅ ነው። ሁለተኛው ማንደፍሮ አብዲ ይባላል። ይህ ደግሞ ትንሽ ራቅ ያለች ወረዳ ደቡብ አቸፈር ወረዳ የሚባል ውስጥ የዚህ አካባቢ ተወላጅ ናቸው ሁለቱም። ሌላ ሶስተኛው ከባድ የመቁሰል አደጋ የደረሰበት ኃይለ ኢየሱስ ሙሉ ይባላል። እሱ ላብራቶሪ ባለሙያ ማለት ነው። እነዚህ ላይ አደጋ የደረሰባቸው ሲሆኑ ንብረት ላይ ደግሞ አደጋ የደረሰው በአካባቢው ቤተ ክርስቲያን ለማሰራት ብለው የአካባቢው ተወላጆች አዳይ ቸኮል የሚባሉ እና ኤልያስ አብዲ የሚባሉ መኪናቸውን ያው ተጎድቷል። ስሚንቶ ምናምን ጭኖ የነበረ መኪና ማለት ነው።
በምንድን ነው ወጣቶቹ ጉዳቱን ያደረሱት?
ጉዳቱ ያደረሱበት ምክንያት ከዚህ በፊት በማህበራዊ ሚዲያ የሚተላለፉ አላስፈላጊ ሰዎችን ይዘው ነው።
አዎ። በምንድን ነው ማለቴ በምንድን ነው አደጋው ጥቃቱን ያደረሱት? በምንድን ነው በምን አይነት መሳሪያ ነው መግደሉንም ማቁሰሉንም የፈጸሙት ማለቴ ነው?
በዱላ ነው በዱላ በድንጋይ ምናምን በቃ ነው ጨፍጭፈውት እንጂ መሳሪያ ተጠቀሙ። በተወረወሩ ድንጋዮች ሽመል ምናምን ነው።
አካባቢው ላይ የጸጥታ ኃይሎች ወይም ፖሊስ፣ የከተማው ፖሊስ አልነበረም?
በአካባቢው የጸጥታ ኃይሉ ደርሶ ለማረጋጋት ለማዳን ሞክሯል። ግን ወቅቱ አንደኛ ሰዎቹ አደጋ ያደረሱበት ቦታ መናኸሪያ አካባቢና ገበያ አካባቢ ነው የነበረው። ስለዚህ እዛ ውስጥ ብዙ በሺ የሚቆጠር ህዝብ ነው ያለው። ህዝቡ ከመተራመሱ የተነሳ በዚህ ይሬ ሲፈታል ከመተራመሱ የተነሳ ማዳን አልቻሉም መድረስ አልቻሉም እንጂ ጸጥታ መዋቅሩን ደርሶ ለማድረስ ለማረጋጋት ብዙ ጥረት አድርጓል።
የህይወታቸው ያለፉት ወጣቶች የቀብር ስነ ስርዓታቸው የተፈጸመ እንደነገሩኝ እዛ አካባቢ ተወላጆች ናቸው ብለዋልና ቤተሰቦቻቸው ነበሩ?
አዎ፣ ማለት የዛ አካባቢ ሲባል የዛ ወረዳ አይደሉም፣ ጎረቤት ወረዳዎች ናቸው። እነዚህ በምዕራብ ጎጃም ስር ሶስቱም ወረዳዎች ይሁን እንጂ፣ ስለዚህ አስክሬኖቻቸው የሄዱት ወደ ትውልድ ቦታቸው ነው፣ ለቤተሰቦቻቸው የደረሰው። ስለዚህ የቀብር ስነ ስርዓታቸውን የተፈጸመው እዛው ነው፣ በየትውልድ አካባቢያቸው ማለት ነው።
የተጎዱት ሰዎችስ የት ናቸው ያሉት? አሁን
የተጎዳው ሰው አንድ ሰው ነው፣ ኃይለ ኢየሱስ ሙሉ ያልኩሽ። እሱ ለከፍተኛ ሆስፒታል የተላከው አሁን ጥቁር አንበሳ አዲስ አበባ የሄደው እዛ ነው፣ ወደ ፈለገ ህይወት ባህር ዳር መጥቶ። ስለዚህ ያው ሌላ ሕክምና ስለሚያስፈልገው ወደ አዲስ አበባ ጥቁር አንበሳ ሆስፒታል ነው ይሄ የሚጠላቀው።
የጋር ግብንት ሚካኤል ቤተ ክርስቲያን ለማሰራት የመጡ ጥንዶች እንደሆኑ ንብረታቸው የተቃጠለው ተገልጿል እና እርሶም አሁን አረጋግጠዋል። እነሱስ በአካላቸው ላይ የደረሰባቸው ጉዳት አለ?
እነሱ ላይ ይህን ያህል ከባድ የሚባል ጉዳት ያው አልደረሰባቸው። የአካባቢ ህብረተሰብ ወደ ቤት ውስጥ ምናምን በማስገባት አትፏቸዋል። ንብረታቸው ላይ ግን ያው ጉዳት።
በዚህ ድርጊት እየተሳተፉ እና ይህንን ድርጊት በቀጥታ የፈጸሙት ሰዎች በህግ ቁጥጥር ስር ውለዋል?
አዎ፣ አካባቢ ህብረተሰቡ ይሄ ወዲያው እንደተፈጸመ ህብረተሰቡ የጸጥታ ኃይልም ገብቶ ይህን የፈጸሙ ኃይሎችን እያያዙ በቁጥጥር ስር እያያዙ ናቸው ያሉት። እስካሁን እየተያዙ ነው ያሉት። ህዝቡም እያወጣ እየሰጠ ነው ያለው። ቁጥሩ እየጨመረ የሚሄድ ቢሆንም
እስካሁን ምን ያህል ሰው ተያዘ?
እስከ 30 የሚደርስ እንደተያዙ መረጃ ነበር። እንግዲህ የሚቀንስም ሊጨምርም ይችላል ቁጥሩ፣ ያው እያጣሩ ስለሆነ የሚይዟቸው። የአካባቢ ህብረተሰብ ግን እነዚህ ሰዎች አወጡ እየሰጠ ነው ያለው። በአካባቢ ህብረተሰብ ዘንድ ከፍተኛ የሆነ እጥረት ነው ያለው። ወጣቶቹ ስሜታዊነት ተገፋፍቶ ይሄ ቢፈጸምም ይህም ባለማዳናቸው የአካባቢ ህብረተሰብ ትልቅ እጥረት ውስጥ ነው ያለው። ይህንን የሰሩትንም ወደ ህግ እንዲቀርቡ እያደረገ ህብረተሰቡ ትብብር ያው እየሰጠ ነው ያለው። ለጸጥታ ተቋማቱ ማለት ነው። ይህን ለማጣራትም የጸጥታ ኃይሎች የፍትህ አካላት ምግብቶ ስራ እየሰሩ ናቸው ያሉት።
የጎንጅ ቆለላ የወረዳው ኮሚኒኬሽን በፌስቡክ ገጹ ላይ እንዳሰፈረው ማንኛውም የወረዳችን ወጣትና ህብረተሰብ ግልጸኝነት በጎደለውና ትክክል ባልሆነ መረጃ በመነሳሳት በሰው ህይወትና ንብረት ላይ አደጋና ጉዳት ማድረስ የሚያስብና የሚያገናዘብ አእምሮ ካለው ዜጋ የማይጠበቅ ተግባር ነው የሚል ይዘት ያለው መግለጫ አውጥቷልና በተሳሳተ መረጃ የሚለው መረጃው ትክክል ቢሆን እነዚህ ወጣቶች የመጡት እንደተባለው ያንን ነገር ለመፈጸም ቢሆን እጅ ሰዎች በራሳቸው እጅ እንደዚህ አይነት ፍርድ መስጠት አለባቸው? መረጃው ትክክል ቢሆን
አይ እንትን የተሳሳተ መረጃ ብሎ ፍርድ ያስቀመጠው ወጣቶቹ ልክ ትምህርት ቤት እነዚህ ሰዎች እንዳዩ ልጆች ሞቱ ብለው ነው ወጣው የተናገሩት። ልጆቻቸው እየሞቱ ነው፣ እንዲያውም እስከ ሶስት ሰው ተማሪዎች ሞተዋል ብለው ሲናገሩ ሰው በስሜት ግንፍል ብሎ ወጣ። ወጣቶችም ሳያረጋግጡ ያለያ ሰዎቹ ላይ ያው ዱላ መሰንዘር ቀጠሉ ማለት ነው። እና የተሳሳተ መረጃ ያለው ህጻናት ሞቱ ብሎ መናገራቸውን ነው እንጂ ከምርመራው ጋር ወይም ከሌላ ከጥናቱ ጋር ለማለት አይደለም።
ህጻናት ሞቱ የሚለው መረጃ የወጣው እዛ ጥናቱን በሚሰሩበት ሰዓት ማለት ነው?
አዎ፣ እንግዲህ ትምህርት ቤት ውስጥ ገብተው ጥናቱን እየሰሩ ነው። የአይነ ምድብ ምርመራ እያደረጉ ነው። አይናቸውን ከፍተው ከውሃ ወለድ በሽታ ጋር የተያያዘ ነው ጥናት እያደረጉት የነበረው። በዚህም ወቅት ያንን ያየ ወይም ሌላ አካል ምን ብሏል? ህጻናት በሚመረምሩበት ወቅት ሶስት ተማሪዎች ህጻናት ሞቱ ብሎ ውጭ ወጥተዋል። ያንን ይዘው ነው ወደ አላስፈላጊ እርምጃ ውስጥ የገቡት ማለት ነው።
የዚህን ዘገባ ሙሉ በምሽት ፕሮግራማችን እንድታደምጡት እንጋብዛችኋለን። የዛሬው ፕሮግራማችን እንግዲህ በዚሁ ተጠናቋል። በፌስቡክ ቪኦኤ አማሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤ በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችን ይመራ የነበረው ሞክቢል ያበሩ ነበር። እንግዲህ ሳስተናግዳችሁ ያመሻውት መስታወት አድራጋው ነበር። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።